ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በዛሬው ሁለተኛ ክፍል ፕሮግራማችን ከተለያዩ መጽሐፍት የተጠናከረውንና የኢትዮጵያን ወጣቶች ሰቆቃ የሚያሳይ ትረካ እናቀርባለን። በዚህም የጠቅላላ ዝግጅታችን ፍጻሜ ይሆናል። የተከበራችሁ አድማጮቻችን፣ በዚህ አጋጣሚ ከመጽሐፍት ዓለም ዝግጅታችን የምትወዱ ቢነበብ ለህዝብ ይጠቅማል የምትሉትን መጽሐፍት ርዕሱን ብትጠቁሙን ምስጋናችን ላቅ ያለ ነው።
በቅድሚያ ዜና።
በትንሣኤ በዓል ምክንያት የሸቀጦችና የምግብ ዋጋዎች ዋጋ እየጨመረ መሆኑ ተነግሯል። የበሬ ዋጋ ከ1000 እስከ 2000 ብር ጭማሪ የታየበት ሲሆን የበግ ዋጋም ከ200 እስከ 300 ብር ጭማሪ ያሳየ መሆኑን ሸማቾች ይገልጻሉ። በነዳጅ እጥረት ምክንያት በዓሉን ከቤተ ዘመድ ጋር ለማሳለፍ በሚጓጓዝ ዜጋ ላይ ከፍተኛ የመጓጓዣ ችግር የደረሰ መሆኑን በከያካባቢው ከደረሱ ዜናዎች ለማወቅ ተችሏል። በአውቶቡስና በሌሎች የትራንስፖርት መናኸሪያዎች ረጃጅም ሰልፎች ለሰዓታት ይታዩ ሲሆን ብዙዎችም ተስፋ በመቁረጥ ጉዟቸውን የሰረዙ መሆናቸው ይታወቃል። በትንሣኤ በዓል ምክንያት የሸቀጦችና የምግብ ዋጋዎች ዋጋ እየጨመረ መሆኑ ተነግሯል። የበሬ ዋጋ ከ1000 እስከ 2000 ብር ጭማሪ የታየበት ሲሆን የበግ ዋጋም ከ200 እስከ 300 ብር ጭማሪ ያሳየ መሆኑን ሸማቾች ይገልጻሉ። በነዳጅ እጥረት ምክንያት በዓሉን ከቤተ ዘመድ ጋር ለማሳለፍ በሚጓጓዝ ዜጋ ላይ ከፍተኛ የመጓጓዣ ችግር የደረሰ መሆኑን በከያካባቢው ከደረሱ ዜናዎች ለማወቅ ተችሏል። በአውቶቡስና በሌሎች የትራንስፖርት መናኸሪያዎች ረጃጅም ሰልፎች ለሰዓታት ይታዩ ሲሆን ብዙዎችም ተስፋ በመቁረጥ ጉዟቸውን የሰረዙ መሆናቸው ይታወቃል። በሀገር ውስጥ ያለው የጸጥታ ሁኔታ እየተባባሰ በመሄዱና በጦር ውስጥ ያለው አለመረጋጋት አሳሳቢ የሆነ በመምጣቱ የወያኔ አገዛዝ በተደጋጋሚ ጦሩን ከሶማሊያ ማስወጣቱ ይታወቃል። አርብ ሚያዝያ 6 ቀን ዲስመረብ ከተባለው ቦታ ጦሩን ነቅሎ ያስወጣ ሲሆን በምትኩ ASW በሚል ምህጻረ ቃል የሚጠራ አፍቃሪ ወያኔ የሆነ የሶማሌ ሚሊሻ ጦር አካባቢውን የተቆጣጠረ መሆኑን የአካባቢው ነዋሪዎች ለዜና ምንጮች ገልጸዋል። የድብቅ እስር ቤቶች ቁጥር እየጨመረ ነው ተባለ። የወያኔ ቡድን ገና ጫካ በነበረበት ጊዜ በተለያዩ ቦታዎች ዜጎችን አስሮ የሚያሰቃይበት ከመሬት በታች የተቆፈሩ በርካታ የድብቅ እስር ቤቶች የነበሩት መሆኑ የሚታወቅ ሲሆን ስልጣን ከያዘ ጀምሮም በተለያዩ ቦታዎች ባሉ የድብቅ እስር ቤቶች ዜጎች ሲያሰቃይ መቆየቱ የራሱ አባላት ጭምር ምስክርነት ሰጥተው ማጋለጣቸው የሚታወቅ ነው። ከነዚህ በተጨማሪም በአሜሪካ ድጋፍና ትዛዝ በአዲስ አበባ በደብረ ዘይትና በቀብሪ ዳሃር የተቋቋሙት የምስጢር እስር ቤቶች በአሸባሪነት ስም ከተለያዩ ቦታዎች የመጡ ሰዎችን ምርመራ ሲያካሂዱባቸው መቆየቱም የሚታወቅ ነው። በአሁኑ ወቅትም ማንነታቸው ባልታወቀ ግን ያገዛዙ የጸጥታ አባላት በሆኑ ሰዎች እየታፈኑ የሚወሰዱ ሰዎች ቁጥሩ ከጊዜ ወደ ጊዜ እየጨመረ ሄደ መሆኑ እየተነገረ ሲሆን በየቦታው አዳዲስ የምስጢር እስር ቤቶች መስፋፋታቸውን ውስጥ ታዋቂ ምንጮች ይጠቁማሉ። የሳውዲ አረቢያ መንግስት በሕገ ወጥ መንገድ አገር ውስጥ ያሉ ኢትዮጵያውያንን በሶስት ወር ጊዜ ውስጥ ለማስወጣት ያስተላለፈውን ሕግ ተከትሎ የወያኔ አገዛዝ ዜጎች በቀን ገደቡ እንዲመለሱ ጥብቅ ትዕዛዝ ማስተላለፉና በወቅቱ የማይመለሱ ከሆነ ትብብር የማይሰጣቸው መሆኑን በመግለጽ ማስፈራሪያ ማስተላለፉ ውዝግብ የቀሰቀሰ መሆኑ ተነገረ። በርካታ ኢትዮጵያውያን አገር ጥለው ወደ ሳውዲ ሆነ ወደ ሌሎች የመካከለኛ ምስራቅ አገሮች የሚሄዱትና ከፍተኛ ግፍ እየተፈጸመባቸውና ለሕይወታቸው አደገኛ በሆነ ሁኔታ ውስጥ እዚያው መቅረት የሚመርጡት የወያኔን የግፍና የበደል አገዛዝ በመሸሽ መሆኑ ይታወቃል።
አሜሪካ የሶማሊያን መንግስት ጦር ለማሰልጠን ወታደሮቿን የላከች መሆኑ ተነገረ። የተላኩት ወታደሮች ምን ያህል እንደሆኑ ለጊዜው ባይታወቅም በጦርነት ላይ ጉልህ አስተዋጽኦ እንዲያደርጉ ወታደሮችን ለማሰልጠን የተላኩ መሆናቸው ተነግሯል። አሜሪካ በ1985 ዓ.ም ብላክ ሃውክ የተባለ የጦር ሄሊኮፕተር ከተመታባትና 18 ወታደሮቿ ከተገደሉባት በኋላ ወደ ሶማሊያ ጦር ስታሰማራ ይህ የመጀመሪያ ጊዜዋ ነው። ይሁን እንጂ በሰው አልባ መንኮራኩራ አማካይነት ጥቃቶች ስትፈጽም የቆየች መሆኗና ሌሎች አገሮች እንግሊዝንና ቱርክን ጨምሮ የሶማሊያን ሰራዊት ሲያሰለጥኑ መቆየታቸው ይታወቃል። ሐሙስ ሚያዝያ 5 እና አርብ ሚያዝያ 6 ቀን የስፔን የጠረፍ ጠባቂ መርከበኞች በባህር ላይ ሊሰጥሙ የነበሩ 73 ስደተኞችን ያዳኑ መሆናቸው ተገለጸ። ስደተኞቹ በአምስት ጀልባዎች ተጭነው የገቡ ሲሆን ሁሉም የተነሱት ከአልጄሪያ ጠረፍ ላይ መሆኑ ለማወቅ ተችሏል። ከተረፉት መካከል ሕፃናትና እርጉዝ ሴት እንደሚገኙበት ታውቋል። በደቡብ ሱዳን ሰሜን ምዕራብ በምትገኘው ዋው በተባለች ከተማ 3 የዓለም የምግብ ድርጅት ሰራተኞች በመገደላቸው ከልብ ያዘነ መሆኑን ድርጅቱ አርብ በሰጠው መግለጫ አስታውቋል። በመግለጫው መሰረት ሰኞ ሚያዝያ 2 ቀን 3 የድርጅቱ ሰራተኞች እህል ወደ ተቀመጠበት መጋዘን ሲጓዙ የተገደሉ መሆናቸውን ሲገልጽ፣ ሁለቱ በገጀራ ሌላው ደግሞ በጥይት ተመቶ የተገደሉ መሆናቸውን ዘርዝሯል። ባለፈው ሰኞ በዚህ ከተማ የተካሄደው በመንግስት ወታደሮች የተካሄደው ግድያ በአንድ ዘር ላይ ያተኮረ ሲሆን በርካታ ሰዎች እንደሞቱና ከ13500 በላይ ሰዎች በተባበሩት መንግስታት ድርጅት ጽሕፈት ቤት ለጥገኝነት መሄዳቸው ተነግሯል። ግድያው በመንግስት ወታደሮች የተካሄደው ቀደም ብሎ በአካባቢው ለደረሰባቸው የደፈጣ ጥቃት የበቀል እርምጃ ነው ተብሏል። ለዛሬ ያለን ዜና በዚሁ ይጠቃለል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በሰገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረ ሰይል ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት ያስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አቆርማጅ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲሰፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ ቅጣት ነበር። ህመሙ ይበልጥ እንዲያሰቃይ ግብረሰይል አድራጊዎቹ የውስጥ እግር ቆዳውን በካራ ይሸነታትፉና ያንን ቁስሉን ከመግረፋቸው በፊት እንዲነፈርቅ ለሁለት ቀናት ያህል ያቆዩታል። በሌላ ሁኔታ ደግሞ ግርፋቱ የእስረኛውን ቆዳ ሲሰነጣጥቀውና ሲቆስል ጥሬ ጨውና በርበሬ ይነሰንሱበታል ወይንም ሽንት ቁስሉ ላይ ያፈሱበታል። ጭንቅላት ደግሞ ስለታም ጠርዝ ባለው ማስመሪያ ይመታል። ግብረ ስጋዊ ሰይል። ትላልቅ ሴቶችንና ልጃገረዶችን መድፈር የተለመደ አድራጎት ነበር። ከተደፈሩት አንዳንዶቹም የዘጠኝ ዓመት እንቡቃቅላዎች ነበሩ። ከእኩለ ሌሊት በኋላ ሴት እስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳ ግብረ ሰይሉ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረ ሰዶም እንደሚፈጽሙባቸውም ይታወቃል። ወንድስረኞችም ፍም እስኪመስል ጋለ ብረት በፊንጢጣቸው በመስደድና ብልታቸው ላይ ወይ አባለ ዘራቸው ላይ ውሃ ወይም አሸዋ የሞላበት ጠርሙስ በማንጠልጠል ግብረ ሰይል ይፈጸምባቸዋል። ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች አፍረተ ስጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት በጥስጥሱ ይወጣል። ዘንጣላ በስለታም ካራ የክንድና የጭንን ቆዳ መገፈፍን ጥፍሮች መዝዞ ማውጣትን ጣቶችን በትንንሹ መከታተፍን አፍንጫና ጉንጭን በፒንሳ መቦጨቅን የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን የሴትን የጡት ውልብልቢት መቁረጥን ጸጉርን ጀርባን ሆድን በእሳት መለብለብን ያጠቃልላል። በአንዳንድ ሁኔታዎች እጅግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ወጥቶ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቁስለኞቹም ጠንብተው እና የጋር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የሕክምና እንክብካቤ አልነበረም። በላይ ሰብዕነት አስደንጋጭ ይመስል ይሆናል ነውም። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ስጋ የሚበሉት ግብረ ሰይል ፈጻሚዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ የጠቀስ ነው የልጃቸውን የተከታተፈ አባለ ዘር እንዲበሉ የተገደዱት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ስጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሯዊ ግብረ ሰይል ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረ ሰይል ሲካሄድባቸው እንዲመለከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረ ሰይል እንዲያዩ ይደረጋል። ፍንክች አለል ያለ እስረኛ ወላጆች ከፊቱ ቀርበው ግብረ ሰይል ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገጥ የማስመሰል ርሸናዎችም ይካሄዳሉ። በዚህ የአዲስ አበባው ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረ ሰይል ቁም ስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረ ሰይል በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረ ሰይድ እንዲፈጽሙ ይገደዳል። የስርቤቶች ሁኔታ ራሱ የሚቻል አልነበረም። 4.5 ሜትር በ4.5 ሜትር ስፋት ባላት ክፍል ውስጥ ከ50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥቂዛ የምትገኝ አንድ ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረ ሰይድ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረ ሰይድ የሚፈጸመው የትም ነበር። እጅግ አረመኔነት ይታይባቸው የነበሩ ቦታዎች የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርግ አባላት ይስተናበሩ የነበሩ፣ ሶስተኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። ግብረ ሰይድ ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች፣ ወታደሮች፣ በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና። ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነፃ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረ ሰይድ ፈጻሚዎቹ ምንም እንኳን አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ግብረ ሰይድ ፈጻሚዎቹ ጥቂቶችም ፍዳ ሲያበሏቸው እንደነበሩ ጥቂቶች ሁሉ እነሱም ለስደት በቅተዋል። የ8 ዓመቱ ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይጠረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጎንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደበቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረ ሰይድ ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜው 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን፣ ሲሳይ አለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናቸው በመባል ነበር። በተደጋጋሚም ግብረ ሰይድ ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። የአለማየሁ ስቃይ ግን ተራዘመበት። ጠቅላላ ልብሱን እንዲያወልቅ ከተደረገ በኋላ እርቃነ ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። ለተቃጠለው አካሉ ምንም ሕክምና ሳይደረግለት ተትቶ ከጥቂት ቀናት በኋላ ሞተ። ባህር ዳር ብርሃኔ ኪዳኔ የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሙቷል። መኖሪያዋ ቄራ አካባቢ አዲስ አበባ እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረ ሰይድ ተፈጽሞባታል። ሁለቱ ጡቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሙታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረ ሰይድ ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ክልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረ ሰይድ ባለሟሎች ክፉኛ ተደብድቦ ሕክምና ባለማግኘት በደረሰበት ቁስል ለሞት በቅቷል። የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ሁለተኛው ቀደም እንደዚሁ ካውናውን እንጠራለን ብለን ስንተባበቅ ሳንጠራ ቀኑ አለፈ። ያው እንደተለመደው ዝልዝል ጥብስ ይመጣል። ግን አልበላም ብዬ ሁለት ቀን ስለሞላኝ ረሃቡም እያዳከመኝ ቢሄድም አንዳንድ ነገር ስለሰዎች ባህሪ እያሰብ ነበር። ሸለቃ ብርሃኑ የሐረር ልጅ ስለሆነ በጣም ተጫዋችና ከሰው ጋር የመግባባት ችሎታ የነበረው ሰው ነበር። ያውም በጣም ተወዳጅ ስለነበረ ጓደኞቹ በሙሉ አንቺ ብለው ነበር እንጂ አንተ እንኳን ብለው አይጠሩትም ነበር። ከኔ ጋር በመጀመሪያ የተዋወቅነው በእጩ መኮንንነት አባዲና ፖሊስ ኮሌጅ በነበርንበት ዘመን ሲሆን እሱ 9ኛ ኮርስ እኔ ደግሞ 10ኛ ኮርስ ስለነበር በኮሌጅ ውስጥ አብረን ለሁለት ዓመት ቆይተናል። ብርሃኑ እጩ መኮንን ሆኖ የአንደኛ ዓመት ተማሪ በነበረበት ዘመን ምንም እንኳን ወደ ሁለተኛ ዓመት ቢዘዋወርም አንዳንድ ኮርሶችን አላለፈ ስለነበር እኛ የአንደኛ ዓመት ተማሪዎች ሆነን እሱ ግን ሁለተኛ ዓመት ተማሪ ሆኖ ያላለፈባቸውን ትምህርቶች ቁልቁል ተመልሶ ከኛ ጋር አንድ ላይ ይወስድ ነበር። ከብርሃኑ ጋር በትምህርት ዓለም ከምንተዋወቀው ሌላ ግንኙነታችንን ይበልጥ ያቀራረበው ደግሞ ሐረር ከተማ ነዋሪ የነበሩትን ወላጆቹን በቅርብ ማወቅ ነበር። ብርሃኑ ከአስመራ ተዘዋውሮ አዲስ አበባ ከመጣ በኋላ አምስተኛ ፖሊስ ጣቢያ ተመድቦ በነበረበት ጊዜ በአብዛኛው ከስራ ውጭ ያለውን ጊዜውን የሚያሳልፈው ፖሊስ መኮንኖች ክበብ ሲሆን የኔ ቤት ደግሞ ለፖሊስ ክበብ ቅርብ ስለነበር ወደ ክበብ ሲሄድም ሆነ ሲመለስ ለኔም ለባለቤቴም ወዳጅ ስለነበረ ጎራ ብሎ ተጫውተንና ተሳስቀን ነበር የምንለያየው። በተለይም የነዳጅ እጥረት በነበረበትና ነዳጅ በራሽን ይታደል በነበረበት ዘመን እኔ የምሰራበት መስሪያ ቤት ከእንደዚህ አይነቱ ማዕቀብ ነፃ ስለነበረ ነዳጅ በቸገረው ቁጥር መስሪያ ቤቴ ድረስ መጥቶ ለኔ ከተፈቀደው ነዳጅ ላይ ቀርቶ የሚሄድ የቅርብ ወዳጄ የሚመስለኝ ሰው ነበር። በዚህ መካከል ለፖለቲካ ትምህርት ተብሎ ተመርቶ ወደ ሶቪየት ህብረት ሲሄድ እኔም ታሰርኩ። በኋላ ከሶቪየት ህብረት ተመልሶ ደርግ ምርመራ ክፍል ተመድቦ መስራት ከጀመረ ወዲህ ግን በተለይ ከተመረመሩ እስረኞችና ከሚያውቁትና አብረውት ሲሰሩ ከነበሩና በኋላም ከታሰሩ ሰዎች የምሰማው ነገር ሁሉ ባህሪው የቱን ያህል ወደ አውሬነት እንደተለወጠ ነበር የሚያሳየው። ስለዚህ ሻለቃ ብርሃኑ ያነጋግራችኋል የተባለው ነገር በጣም አሳሰበኝ። እንደማይደርስ የለ ከወታደር ፖሊስ እስር ቤት በመጣን ሁለተኛው ቀን አባዲና ፖሊስ ኮሌጅ አንድ ዓመት ከኔ በኋላ የነበረ የመቶ አለቃ እዚያው ደርግ ምርመራ ክፍል ተመድቦ የሚሰራ መጣና እኔና ጓደኛዬን ጠርቶን ከእስር ክፍል ስንወጣ ሻለቃ ብርሃኑ ሊያነጋግሯችሁ ይፈልጋሉና ቶሎ በሉ ብሎ እያጣደፈ በሁለት ወታደሮች አጃቢነት ወደ ሻለቃ ቢሮ ወሰደ። ከእስር ክፍሉ እስከ ምርመራ ክፍሉ ድረስ ቢያንስ ያን የ200 ሜትር ያህል ርቀት ቢኖርም ያ ለምርመራ የጠራን መኮንን እኛን ቢያነጋግር ጸረ አብዮተኛ ተብሎ እንዳይሰየም ፈርቶ መሰለኝ ምንም እንኳ አብረን አንድ ኮሌጅ ውስጥ ሁለት አመት የነበርንና ከተመረቅን በኋላ አልፎ አልፎም በስራ እንገናኝ የነበር ብንሆንም እንኳ ያነጋግረንና ሰላምታ እንኳ ሳይሰጠን ልክ እንደማያውቃል ሰው አንዲት ቃል ሳንለዋወጥ ምርመራ ክፍሉ ደረሰ። ባንድ በኩል ሁኔታው ብርሃኑን ወይ ስርዓቱን የቱን ያህል እንደሚፈራ አሳየኝና አዘንኩለት። በሌላ በኩል ደግሞ ምን እንደተወሰነብኝ ቢያውቅና መቼም ካሁን በኋላ ዘመድ አይሆንኝም ብሎ ቢያምን ነው ሰላምታ እንኳ ሊሰጠን ያልፈለገው ብዬ ስለራሳችን ሁኔታ አዘንኩ። ምርመራ ክፍሉ ስንደርስ ኮሪዶሩ ላይ ትቶን የሻለቃ ብርሃኑን ቢሮ በር በፍርሃት አንኳኩቶ ገባና ወዲያው ተመልሶ ወጥቶ በመጀመሪያ ጓደኛዬ ግባ ብሎ ወደ ብርሃኑ ቢሮ አስገብቶት እሱም ተከትሎ ገባ። ከጥቂት ደቂቃዎች በኋላ ጓደኛዬና መርማሪው የመቶ አለቃ ወጡና ተከታትለው ወደ ሌላ ቢሮ ሲሄዱ እኔ እዚያው ኮሪደር ላይ እንድቆይ ለአጃቢ ወታደር ነገረው። ከጥቂት ደቂቃዎች በኋላ አንድ ሌላ መርማሪ ይሄኛው ደግሞ የሻለቃ ብርሃኑ ኮርስ ሲሆን ግን እንደ ብርሃኑ በደርግ አካባቢ ተወዳጅነትን አግኝቶ የተፋጠነ የሹመት እድገት ያገኘ ሳይሆን ያንኑ የተለመደ የሹመት ጊዜውን ጠብቆ እየተጓዘ ገና ሻምበሌ ነበረ። ከአንዱ ቢሮ ብቅ አለና ወደ ብርሃኑ ቢሮ ሲሄድ ኮሪደሩ ላይ አየኝና ባይኑ አጠገቤ ቆሞ የነበረውን ዘብ እየጠበቀ እጥር ያለች የፍራት አይነት ሰላምታ አንገቱን ዘንበል በማድረግ ሰጠኝ። በጣም እንቀራረብ የነበርንና ከአንደኛ ደረጃ ትምህርት ቤት ጀምሮ የምንተዋወቅ ስለነበር ሌላ ጊዜ ቢሆን እንዴት ሰላምታ እንደምንለዋወጥ ትዝ አለኝና የነበርንበት ሁለት የተለያየ ጎራ እንዴት እንዳጨካከነን ተረዳሁ። መርማሪው ሻምበል ሻለቃ ብርሃኑ ቢሮ ከገባ ከጥቂት ደቂቃዎች በኋላ በሩ ተከፈተና ወጣ ብሎ እንድገባ አዘዘኝ። ገባሁ። የሻለቃ ብርሃኑ ቢሮ ሰፊ ነው። ፊት ለፊት ትልቅ ወንበር ላይ ተቀምጦ ወንበሩን ግራና ቀኝ እያሽከረከረ ምንም ሳያናግረኝ ትኩር ብሎ ሲያይ ለትንሽ ጊዜ ቆየና ከፊቱ የነበረውን የምርመራ መዝገብ ብድግ አድርጎ ወደ ጠረጴዛው ጥግ በንዴት ወረወረና በቁጣ በዚያ በኢዲዩ ለሚመራ የምርመራ ቡድን የሰጠኸውን ቃል ተመልክቼዋለሁ። አንዱም የሰጠኸው ቃል ትክክለኛና እውነት አይደለም። ድሮስ የሀፓና ኢዲዩ አይደላችሁ መደጋገፋችሁ የት ይቀራል? ህዝብ ደህንነት ውስጥ ያለውን የሀፓ ቡድን ታንቀሳቀስ የነበርከው አንተ እንደነበርክ በደንብ ደርሰንበታልና ይህንን የሰጠኸውን ቃል ብታስተካክል ይሻልሃል አለኝ። እኔም ይህንን ጊዜ ያነሳውን ሹም መጋፋት ፈርቼ በአክብሮት በፊት ከሰጠሁት ቃል ሌላ ምንም የምጨምረው የለኝም ስለው ወደዚያ ሻምበል ዘወር አለና ለደህና መርማሪ ሰጠህ የሚያውቀውን ሁሉ አናዘህ አቅርብልኝ ብሎት ወደ እኔ ተመልክቶ ቆጣ ባለ ድምፅ ውጣ ካንተ ጋር ጨርሻለሁ አለኝና ከሻምበሉ ጋር ተከታትለን ወጣን። ሁለት ነገሮች አሳሰቡኝ። በምርመራው አካባቢ ባለው አነጋገር ለደህና መርማሪ ስጥልኝ ማለት በደንብ ለሚገርፍ ለሚያሰቃይና ርኅራሄ ለሌለው መርማሪ ስጠው ማለት መሆኑ ስለማውቅ የሚጠብቀኝ ስቃይ ታየኝ። በሌላ በኩል ደግሞ ከአሁን በፊት የእኛን ምርመራ እንዲያጣራ ተቋቁሞ የነበረው ቡድን መሪ ሌተና ኮሎኔል በብርሃኑ ኢዲዩ ሲባል መስማቴ ኮሎኔሉ ችግር ውስጥ መግባቱንና ብርሃኑ ደግሞ በስንት ዘመን የሚበልጠውን ከፍተኛ መኮንን እንደዚህ መዝለፍ መቻሉ ስልጣኑ የቱን ያህል እንደመጠቀ አሳየኝና ከአሁን በፊት ስለ ብርሃኑ የሰማሁትን ሁሉ አጠናከረልኝ። ከብርሃኑ ቢሮ እንደወጣው ከሻምበሉ ጋር ተከታትለን ወደ ቢሮ ስንሄድ ብቻችንን ስለነበር ሁኔታው አስፈርቶት ነው መሰለኝ ቀስ ብሎ ምናልባት የምታውቀውን በሙሉ ብትናገር ከምትሰቃይ ብሎኝ ተከታትለን ወደ ቢሮ ከሄድን በኋላ እኔን ኮሪደሩ ላይ ቆይ ብሎኝ ወደ ቢሮው ገባ። ከጥቂት ደቂቃዎች በኋላ አንድ ነፍሰ በላ መርማሪ ከሻምበሉ ቢሮ ወጣና አንቺ ደሞ የኢሃፓ ባላት የነበሩት ሁሉ በደርግ መርማሪዎች አካባቢ የሚጠሩበት ስም ሲሆን ዴሞክራሲያ ከሚለው የኢሃፓ ልሳን የተወሰደ ነበር። አንቺ ለሻሉ የህዝብ ደህንነት የኢሃፓ ተጠሪ ብሎ እንድከተለው አዘዘኝና በኮሪደሩ መጨረሻ ወዳለው የምርመራ ክፍል ወሰደኝና በሩ ላይ ከመድረሳችን በፊት በቁጣ እዚህ ቆይ ብሎኝ ወደ ውስጥ ገባ። በሩ ሲከፈት ከኔ በፊት የገባው ጓደኛዬ ሲደበደብና ሲያቃስት እሰማው ነበር። መርማሬ አንድ ቆሽሽ ያለ ጥቁር እራፊ ጨርቅ አመጣና በአይኔ ልክ እንዲሆን አጠፍ አድርጎ አይኔን እስኪያመኝ ድረስ ግጥም አድርጎ አጥብቆ አሰረኝና ተራህ እስኪደርስ ከዚህ እንዳትነቃነቅ ብሎ አስጠንቅቆኝ ትቶኝ ሄደ። ኮሪደሩ ላይ ቆሜ ተራዬን ስጠብቅ ያሳለፍኩት ጊዜ ምን ያህል እንደሆነ በውል ባላውቅም በሕይወቴ አንድ ነገር ለመጠበቅ ረጅም ጊዜ ያሳለፍኩበት ጊዜ መስሎ ነው የታየኝ። የመርማሪዎቹ ዛቻ፣ ቁጣና አልፎ አልፎም ቀልድ፣ እንደዚሁም የጓደኛዬ የታፈነ የጣር ድምፅ ይሰማኛል። በዚያ ላይ ደግሞ ምግብ ከበላሁ 2 ቀን ስለሆነኝ አቅም ሁሉ አንሶኛል። እዚያው ስጠብቅ ያጋጠመኝ ሁኔታ ደግሞ በሕይወቴ የማልረሳው ነገር ነው። አይኔን ተሸፍኜ ካሁን አሁን የጓደኛዬ ተራ አልቆ እኔ እጠራ ይሆናል ብዬ ሰውነቴን አዝናንቼ እንደቆም ምንም ድምፅ በአካባቢ ሳልሰማ ድንገት አንድ እጅ ተሰንዝሮ መጥቶ ሆዴን በቦክስ ሲመታኝ ልክ ጨጓራዬ ከሆዴ ዘሎ የወጣ መሰለኝ። ምግብ ባፌ ከዞረ 2 ቀን በመሆኑ ሆዴ ውስጥ ምንም ምግብ ያለመኖሩ ነው እንጂ እንደ ቦክሱ ኃይል ተፈትልኮ ይወጣ ነበር። ሰው ሊመታህ መሆኑን ስታውቅ ሰውነትህን ጠንከር አድርገህ ስለምትጠባበቅ ዱላውን መቋቋም ይቻላል። በእንደዚህ ባልተጠነቀቅኩበት ጊዜ የሚደርስ ዱላ ግን በጣም ነው የሚጎዳው። የመታኝ ሰው እንዴት አድርጎ ኮቴውን አጥፍቶ እንደመታ ገረመኝ። በጣም ያናደደኝ ግን ልክ ከመታኝ በኋላ ሆዴን ይዤ ስሰቃይ ሁኔታዬን አይቶ ከት ብሎ የሳቀው አሳሳቅ ነው። አሁን ለስንት ድብደባ ተራ የምጠብቀውን ሰው በቦክስ የምን ማሟሟቂያ ነው? ከዚያ በኋላ ግን ለስንት ደቂቃ እዚያ ስቆም ካሁን አሁን አንዱ ደግሞ ሳልሰማው ባጠገቤ ሲያልፍ ሆዴን በቦክስ ይለኛል ብዬ ሆዴን እንዳጠነከር እስኪደክመኝ ድረስ ስጠብቅ ለሁለተኛ ጊዜ ያው የበፊቱ ሰው ይሁን ሌላ አላውቅም ድምፁን እንዳጠፋ ድንገት መጥቶ ያልተጠነቀቅኩበት ፊቴ ላይ በጥፊ አጩሆኝ ሲስቅ እኔም መታደሌ ገርሞኝ ሳ በልጅነት ፊታችንን ተሸፍነን ያዕቆብ እያል የምንጫወተውን ጨዋታ አስታወሰኝ። ከዚያ ሁሉ ማሟሟቂያ በኋላ ተራዬ ደረሰና በመሪ ምርመራ ክፍል ገባው። ጓደኛዬ እያቃሰተ ከምርመራ ክፍሉ ሲወጣና መርማሪዎቹ ቶሎ ቶሎ እንዲወጣ ሲያዋክቡት ይሰማኛል። የምርመራ ክፍሉ እንደገባው አፌን እንድከፍት ተነገረኝና አንድ እንደ ረግቢ ኳስ ሞላላ የሆነ ቅርጽ ያለውና ግራና ቀኝ ቃጫ መሰል ማሰሪያ ያለው የጨርቅ ኳስ አፌ ውስጥ መርማሪው ጨመረና ማሰሪያውን ማጅራቴ ላይ ቋጠረው። ኳሱ መቼም በማን አፍ ልክ እንደተሰራ እግዚአብሔር ይወቀው መርማሪው በግድ ነው አፌን ፈልቅቆና ገፍቶ መንገጭን ላይን ሁሉ አላቆ የገባው። ይሄ ብቻ አይደለም፣ ስንት ሰው አፍ ውስጥ እንደገባስ ማን ያውቃል? በዚያ ላይ ደግሞ እርጥብ ነው። እርግጠኛ ነኝ የረጠበው በደምና በምራቅ ነው። ሌላማ በምን ሊረጥ ኑሯል? ዘመኑ ደግ ዘመን ሆነና አጅሬ ኤስ የሌለበት መሆኑ ነው እንጂ ከአንዱ የደም አፍ ወጥቶ ሌላው ውስጥ ሲገባ ስንት ሰው በተቀሰፈ ነበር። ቢቀሰፍስ ደርግ ለጠራቢዎተኛ ይሳሳ ነው? እንዲያውም መሰቃየቱ አግባብ ነው ነበር የሚለው። ከዚያ መሬት ላይ እንድቀመጥ ታዘዝኩኝና ቁጭ ስል መርማሪው 2 እጆቼን አንድ ላይ አሰረና 2 ጉልበቶቼ በታሰሩት እጆቼ መካከል እንዲያልፉ እያደረጋቸውና ፍርምት ብዬ ቁጭ አልኩ። ከዚያ አንድ ወፈር ያለ የእንጨት ዱላ ነገር አመጣና ፍርምት ባሉት ጉልበቶቼ ስር በአንድ በኩል አስገብቶ በሌላ በኩል ጫፉን ብቅ አደረገና በጨዋታ መልክ ጓደኛውን ጎበዝ እንረዳዳ ሲለው መጣና የእንጨቱን አንድ ጫፍ ሲይዝለት ሌላው ደግሞ ሌላውን ጫፍ ያዘና ብድግ ሲያደርጉኝ የሰውነቴ ክብደት ወደ ታች ሲሄድ እግሬና የታሰረው እጄ ወደ ላይ ተጋልጠው ቁጭ አሉ። ከዚያ በደንብ የውስጥ እግሬን ማግኘት እንዲችሉ ሁለቱን የእግሬን አውራ ጣቶች በሲባጎ አሰሩና አንድ ከመሬት ከፍ ያለ ነገር ላይ አንጠለጠሉኝ። ከዚያ በኋላማ ምን ይወራል? ያንን ወደ ላይ ተጋልጦ ያገኙትን የውስጥ እግር አንዱ ሲደክመው ሌላው እየተቀባበሉ በፈረቃ መደብደብ ጀመሩ። የመጀመሪያዎቹ ጥቂት በትሮች በጣም የሚሰሙ ሲሆኑ ህመሙ የሚሰማው ልብ ውስጥና ራስ ውስጥ ነው። እየቆየ ሲሄድ ግን ሰውነት ይደነዝዝና የበትሩን አስተራረፍ ጊዜ ብቻ መጠበቅ ይሆናል። አልፎ አልፎ ሲደክማቸው አረፍ ይሉና መናገር ስትፈልግ በጣትህ ምልክት ስጥ ብለው የማሾፍ ያህል መመሪያ ያስተላልፋሉ። የሚገርመው ነገር ግን አንዳቸውም መግረፍ ከመጀመራቸው በፊት ፋይሌን አይተው ይሄ ቃል ትክክለኛ አይደለም፣ በዚህ ላይ ማብራሪያ እንፈልጋለን የሚል ነገር እንኳ አልጠየቁኝም። በቀጥታ ወስደው መደብደብ ነው የጀመሩት። ያው ሻለቃ ብርሃኑ ግረፉ ስላላቸው ብቻ እሱን ሊያስደስቱ መግረፍ ጀመሩ እንጂ ፋይሌንም ያዩት አይመስለኝም። ስንት ደቂቃ እንደቆየው አላስታውሰውም። የጊዜ ግምት ሁሉ ጠፍቶኛል። ግን እንደማያልፍ የለም አለቀና ካንጠለጠሉበት ላይ ብድግ አደረጉና መሬት ሲለቁኝ ወደቅሁ። ወዲያው ያንን በጉልበቶቼ መካከል ያስገቡትን አጠና መሰል እንጨት አውጥተው እጄን ፈተው ካፌ ውስጥ ያንን ኳስ ሲያወልቁልኝ አፌ እንደተከፈተ ቆየና መግጠም አስቸገረኝ። ያ በተደበደቡ ሰዎች በማሾፍ ደስታ የሚያገኝ መርማሪ ክፍታፍ አፍን አዘጋ ብሎ መዝጋት አቅቶኝ በእጄ አገጬን ወደ ላይ ገፍቼ አፌን ለመዝጋት ስሞክር አይቶ ሳቀብኝ። ተነስቼ ለመቆም ስሞክር እግሬ ደምቶና አብጦ ስለነበር መቆም አቅቶኝ ግድግዳውን በእጄ ለመደገፍ ስሞክር ለካስ በድብደባው ወቅት እጄም ከእግሬ ጋር ቅርብ ለቅርብ ስለነበረ በጣም ቆስሎ ስለነበር መደገፍ አቃተኝና ወደቁ። ሁለቱም መርማሪዎች ሳቁብኝ። እንደምንም ተንፏቅቄ በእግሬ ቆምኩ። አንደኛው መርማሪ ቶሎ ብለህ ጫማህን አድርግ፣ ውጣ፣ አትንደፋደፍ ብሎ አከታለበኝ። ባኜ ስገባ አድርጌ የነበረውን የላስቲክ ነጠላ ጫማ ፈለግኩና እግሬ ላይ ለማስገባት በሞክር እግሬ ሁሉ ደምቶና አብጦ ስለነበር የማይታሰብ ነገር ስለሆነብኝ ትቼ ልወጣ ስል ምርመራ ክፍል ያንተ ጫማ መጣያ አይደለም አለና ከየት እንደመጣው አላውቅም በቁራጭ ሲባጎ ቢጤ የነጠላ ጫማዬን ላስቲኮች አንድ ላይ አሰረና ጫማውን ትከሻዬ ላይ አንጠለጠለልኝና በሁኔታዬ እየሳቀብኝ አስወጣኝ። የምርመራ ክፍሉ የሲሚንቶ ወለል ወጣ ገባ ስለሌለውና ስለሚቀዘቅዝ ያንን በዱላ ብዛት ያተኮሰና የቆሰለ እግር ስለሚያቀዘቅዝ ሲረጡት ትንሽ ፋታ ይሰጣል። ከምርመራ ክፍሉ እንደወጣው የዱላው ንዝረት፣ የመንገጭን ላይ ወደ ታች መላቀቅ፣ ምን ጊዜም ደግሞ ፊቴን እንደመቱኝ ባላስታውስም ከፊቴ ላይ ከግራ አይኔ አካባቢ የሚወርደው ደምና ያንን ኳስ አፌ ውስጥ ለማቆየት ሲባል ወደ ኋላ ተዠምግጎ የታሰረው ሲባጎ የአፌን ግራና ቀኝ ልክ እንደ ፈረስ ልጓም ስላቆሰለኝ ከሱም የሚፈሰው ደሜና በዚያ ላይ ረሃቡ ተነባብሮብኝ መኖሬን ሁሉ ጠልቼ ነበር። መርማሪዬ ወስዶ እዚያው ሻምበል ቢሮ አስገባኝና ቃሌን ለመስጠት ከአንድ መርማሪ ጠረጴዛ ፊት ለፊት ተቀመጥኩ ልበለው እንጂ መቼም ሌላ ቃል ስለሌለው በትክክል የሆነው ግን ልክ እንደ ዶልያ ነው። ዘፍ ብዬ ወንበሩ ላይ የወደቅሁት ክፍሉ ውስጥ አንድ ሶስት የሚሆኑ መርማሪዎች ፊት ለፊታቸው አንዳንድ የተጎሳቆለ እስረኛ አስቀምጠው አንዴ ይሳደባሉ፣ አንዴ ያስፈራራሉ። ያ የሚያውቀኝ ሻምበል አየኝና ፊቱን በሐዘን አጠቆረው። ምንም ለማድረግ እንደማይችል ስለማውቅ አዘንኩለት። ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል 4 መምህር ወርቃ ገኘው ኃይለ ጊዮርጊስ ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ሕግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት አዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ በአብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንዱ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢሃፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታዘሰርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያቆብ አለበት። ይህ ግለሰብ ከዚህ ቀደም ሰፊው ሕዝብ የሚል ቁጥር 48 ከዘመቻ መኮብለልን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከምሰጥ በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ እያወቀ ትልቁ ኢሃፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራሄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ ስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሶስት ሰዎች በሸከም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ከመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐሲሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው፣ የያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዐይኔ ስለተመለከቱ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጥናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘርአይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖርኩ ባሰብኩ ቁጥር ቀይ ሽብር በ70 ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በአገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በጀቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝ ነገር እኔን ለጉድጎልቶ ያሳየኝ ነው። አቡ አንቺ እኮ ብትወልጂኝም ለፍተሽ ብታሳድግኝም ብታስተምሪኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለሀገርና ለወገን ነው። እኔ እኮ ከእንግዲህ የህዝቡ ልጅ ነኝ አለኝ። ስለ ኤርትራ ውጊያ ሲናገር አቡ አይምሰልሽ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ አብሬው አበድኩ ድምጹን ተከትዬ ባዘንኩ አልሆነልኝም መሬቱን ቧጠጥኩ ለስንቱ ታቦት ተሳልኩ በተጋዘበት ሁሉ በሰው አገር ተሰደድኩ በመጨረሻ ቀሙኝ ብልህ ልጄን መሰለኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ አላማ እኮ ነው በሞት እንኳን እንዳትጸጸጪ የኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያች አንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ መስዬ አረቄ ቀጥዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው። አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እንባዬ እየወረደ ቀለቡን ሳቀብለው ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ ቢገባህ የምንታገለው ለህዝብ ነው ለአገር ነው ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ። እሱንም ወደ በረቱ። ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለህዝብ እሆናለሁ ሲል አገርና ህዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ እኔ እኮ ደም ማልቀስ ነው የቀረኝ እምባዬ እንደሆን ደርቋል። አንዴ ዲላ አንዴ ክብረ መንግስት አንዴ ቦረና ዋና ይሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለ12 አጥቢያ ያገደሉት። አለቀሱ። ከዚያማ ምን እልሃለሁ ይሄ ቤት ዙሪያው ተከበበ 3 ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ የፈሰሰ እንባ ወደ አይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው። ሰው ሁሉ ሸሸን። ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን። እሳት እንኳ ከቤታችን አይጫርም የሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልሆንነው ነገር አለ? ምን ያልተባልነው አለ? ለማንም አረመኔ መወዳጃና መሻሻም ያሆንን። ይኸው አለፈ። በጣም የሚገርምህ ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከንክኖ እማዬ እኔ ወታደርነት እቀጠራለሁ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለከልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታለቅሻለሽ አለኝ። የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል። መሐንዲስ ነበር። ውጭ አገር ሁሉ ተምሮ የመጣ 7 ዓመት ሙሉ በእስር አንገላተው ፈቱት። እንደምቦሳ የሚቦርቅ ሜዳም አይበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው። ጭምት ሆነ። የሰው ድምፅ ጠላ። ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ። እኔ ፈራሁት፣ ፈራሁለት። ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ እቀመጣለሁ ስል መቼም ትዕግሥት ጥሩ ነው። ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩህ ልጄ አቡ ይህ አውሬ ምክንያት ካገኘ አይተወኝም፣ አንድ ቀን ያጠፋኛል። እኔ ወደ ውጭ መሄድ ፈልጌያለሁ። አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው። የአገሬን ሀብት አልዘረፍኩም፣ ሕዝቦቿንም አልበደልኩም። ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ። አሁንም እዛው ነው። ይጽፍልኛል፣ ድምጡንም አላጠፋብኝም፣ ይረዳኛል። ሌሎቹም እንዲሁ ይችን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተሰደዋል። ያ አረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆቼ ጽፈውልኛል። እድሜ ለመንግስቱ ኃይለማርያም እያለኝ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚህ ያበቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ኢሃፓ እውነተኛ ነበር፣ እውነተኛ ነው ተብሎ ታሪኩን ለምስክርነት እንዲህ መጠየቃችን ራሱ ትልቅ እድል ነው። አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው። ይህን እንድታይ እኛ ተረስተን ተሰብረን የወደቅ ነው ከየስርቻው ፈልገህ አለሁ እመሰክራለሁ፣ ኑ እንመስክር እንድትል ያበቃህ አምላክ እግዚአብሔር ይመስገን ብለው መሬቷን በእጃቸው ዳብሰው እጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሬቷን ሳም አደረጓት። ይገርማል። ኢሃፓ የወጣቶችን አእምሮ ብቻ ሳይሆን የወላጆችንም ልብ አብስሏል። እጅግ በጣም ገማችና አንደበተ ርቱዕ እናት ናቸው። ተሰነባበትን። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።